የቅኔ ትምህርት አጀማመርና ሂደት በመጋቤ ምስጢር ወልደ ሩፋኤል ፈታሂ። የቅኔ ትምህርት አጀማመርና ታሪካዊ አመሰራረት በአግባቡ በስርዓቱና በስርዓቱ መቼና የት እንደተጀመረ እነማን እንደጀመሩትም ስንጠይቅ የተጀመረው በአጼ ገብረ መስቀል ዘመነ መንግስት ነው። የጀመረውም የሰሜን ኢትዮጵያ ማለት የትግራይ ተወላጅ ሆነውና በዜማ ፈጣሪነቱ ዝናው በመላው ዓለም የታወቀው የጸዋትወ ዜማ ደራሲ ኢትዮጵያዊው ቅዱስ ያሬድ ሲሆን እሱም ጸዋትወ ዜማን ሲደርስ አብሮ እንደደረሰው የቅኔ ሊቃውንቱ ይተርካሉ። የሚያቀርቡትም ማስረጃ ቅዱስ ያሬድ ምዕራፍ በተባለው ድርሰቱ የሰራው ምቅናይ ከቅኔ ጋር ተመሳስሎ መገኘቱን ነው። በሌላ አተራረክም ከቅኔ ድርሰት የቅዱስ ያሬድ የዜማ ድርሰት መቅደሙ የማይካድና ቅኔ በቅዱስ ያሬድ መዝሙር አልፎ አልፎ እየገባ የሚዘመር ስለሆነ ዋዜማ ሚበዝሁ ይትባረክ ዘይእዜ መወድስ ኩልክሙ ክብርኢቲ ጣነ ሞገር የሚለውን ስም ከቅዱስ ያሬድ የዜማ ድርሰት በመውሰድ ይህንን አስጠግቶ የቅኔን ድርሰት ቅዱስ ያሬድ ከጸዋትወ ዜማ ጋር ድርሰቱ ጋር አብሮ እንደደረሰው ይተረካል እንጂ በእውነተኛው ታሪክ ግን የቅኔን ድርሰት የደረሰው ዮሐንስ ዘገብሎን የተባለ የሰሜን ወሎ የዋድላ ተወላጅ የቅኔ ሊቅ እንደሆነ የቅኔ ሊቃውንት በትክክል ያምናሉ። በሌላ በኩልም የቅኔን ድርሰት የደረሰው ደቀ ሲፋ ወይም ተዋናይ የተባለው የጎጃም ተወላጅ የቅኔ ሊቅ ነው የሚሉ አሉ። የሁለቱም ትረካ ማስረጃ የዋድላ አገባብ፣ የጎጃም አገባብ፣ የዋድላ ቅኔ፣ የጎጃም ቅኔ እየተባለ እስካሁኑ ትውልድ ድረስ ሲወርድ ሲዋረድ የቆየና ያለ ስለሆነ የሁለቱንም ወገን ታሪክ ከመቀበል በስተቀር ሌላ አማራጭ እንደሌለ ታላቁ ሊቅ መልአከ ብርሃናት አድማሱ ጀንበሬ ዝክረ ሊቃውንት በተባለው የቅኔ መጽሐፋቸው አረጋግጠው አትተውታል። ታሪኩም በአጭሩ እንደዚህ ነው። እንደ ዋድሎች አባባል የቅኔን ድርሰት የጀመረው ቅዱስ ያሬድ ነው የሚለውን ታሪክ መሰረት በማድረግ በ1460 ዓ.ም ዮሐንስ ገብላዊ የተባለው የቅኔ ፈላስፋ የቅኔን ድርሰት መስራች የሆነው ቅዱስ ያሬድ በዜማ ድርሰቱ የቅኔን መንገድ እንደጀመረ ተገንዝቦ እግዚአብሔር መንፈስ ቅዱስ የቅኔን ድርሰት እንዲገልጽለት በወሎ ክፍለ ሀገር በአማራ ሳይንትና በቦረና መካከል በሚገኝ ልዩ ስሙ ደብረ ታቦር በሚባል ቦታ በወቅቱም የአጼ ይኩኖ አምላክ ከተማ በነበረው ስፍራ ሱባኤ ገባ። በዚህም ጊዜ የቅኔ ምስጢሩ ከነቤቱ ወይም ከነስንኙ ተገልጾለት ከቅዱስ ያሬድ ቅኔ አዘል የዜማ ድርሰት ጋር አያይዞ እንደደረሰው ይተርካሉ። ከዚህ በኋላ ዮሐንስ ገብላዊ ለአባ ወልደ ገብርኤል አስተማረ። አባ ወልደ ገብርኤልም ለሰምረአብ አስተማረ። ሰምረአብም ያስተምር የነበረው በ1460 ዓመተ ምህረት ገደማ በአጼ በእደ ማርያም ዘመነ መንግስት ስለነበረ ንጉሱ አጼ በእደ ማርያም ሰምረአብን አንተ ከናባትህ በከንቱ ትደክማለህ እንጂ ያገኛችሁት ከማን ነው ብለው ጠየቁት። ሰምረአብም ንጉሱን በእደ ማርያምን በዚህ ጉዳይ ላይ የሚጠራጠሩ ከሆነ እግዚአብሔር ቸር ነው ይገልጽልናል፣ ሱባኤ እንግባ አላቸው። ንጉሱም ፈቃደኛ ሆነው ሱባኤ ቢገቡ ጉዳዩ የመንፈስ ቅዱስ እንደሆነ ተገልጾላቸው ድህረተ ሰብረ አጽንኦ ለሰብእናነ ልህኩት ለባሃዊ ክርስቶስ በማየ ሐዲስ ጥምቀት የሚለውን ቅኔ እንደዘረፉ ይነገራል። ቀኑም ጥር 12 ቀን የቃና ዘገሊላ ዕለት ስለነበረ ቅኔው ጉባኤ ቃና ተብሎ እንደተሰየመ ይተረካል። ከዚህ በኋላ ሰምረአብ ለልሂብ፣ ልሂብ ለኤልያብ፣ ኤልያብ ለድድቅ ወልደ ማርያምና ለተዋነይ አስተማረ። በዚህ ዘመን ግራኝ መሐመድ ተነስቶ ሁከት ስለተፈጠረ ተዋነይ ጣና ውስጥ ደቀ ሲፋ ከሚባለ ሴት ውስጥ ገብቶ ተቀመጠ። ከዚያም ሲወጣ አገባቡን አጥፍቶ ቅኔውን ብቻ ይዞ ወጣ። መምህሩ ኤልያብ በዚያ ጊዜ ሞቶ ስለነበረ ከወንድሙ ከድድቅ ወልደ ማርያም ለመጠየቅና ለመቀጸል ፈቃደኛ ሆኖ ባለመገኘቱ አገባቡ ትቶ ቅኔውን ብቻ እንዳስተማርና በዚህ ምክንያት በጎንጅ አገባብና አርባ ቅምር እንዳነሰ ይነገራል። ድድቅ ወልደ ማርያም ግን በወሎ ክፍለ ሀገር ዳውንት ውስጥ ልዩ ስሙ የጨረቃ ከሚባል ስፍራ ተቀምጦ ከቅኔ ሊቃውን ሳይለይ በመኖሩ አገባቡንና አርባ ቀምሩን ይዞ በመገኘቱ የቅኔን ትምህርት በተሟላ መልኩ አስተምሯል። ከእርሱም በኋላ ስድስት መምህራን ድድቅ ድድቅ እየተባሉ በተከታታይ አስተምሯል። ድድቅ ማለትም ጀግና ማለት ነው። እነሱም የምስጢር ጀግኖች ስለሆኑ በተከታታይ ድድቅ ድድቅ እያሉ እንደ ጠሯቸውና በስድስተኛው ድድቅ ጊዜ የቅኔ ጉባኤ ሰፍቶ ሰባት አዋጅ፣ ሰባት ርባ ቅምር፣ ሰባት አገባብ እንደተነገረ በቅኔ ሊቃውንት ዘንድ ይተረካል። ከዚህም ሌላ አንዳንዶች እንደሚሉት ደግሞ በአጼ እስክንድር ዘመነ መንግስት ተዋነይ ወደ ግሪክ ሂዶ ሰባት ያህል ቋንቋዎችን አጥንቶ እንደመጣና ከሰባቱም ቋንቋዎች አንዱ ቅኔ እንደሆነ ለንጉሱ ለአጼ እስክንድርና ለሌሎችም ሀዊራ፣ መንክራ፣ ብሁር ለተባሉ ሰዎች እንዳስተማራቸውና የቅኔን ትምህርት እነሱ እንዳስፋፉት ይተርካሉ። ነገር ግን የራስን ታሪክ ለሌላ አሳልፎ ለመስጠትና በአድላዊነት ተዋነይን ከቅኔው ፈጣሪ ከዮሐንስ ገብላዊ አልቆ ለማሳየት አጉል ጥረት የተደረገበት ተአማኒነት የሌለው ታሪክ ከመሆኑ በስተቀር የኢትዮጵያ ቅኔና የውጭ ቅኔ በሰምና በወርቁም ሆነ በማንኛውም ይዘቱና ትርጉሙ እንዲሁም በአጠቃላይ ገጸ ባህሪው የሰማይንና የምድርን ያህል የተራራቀ ስለሆነ ዮሐንስ ገብላዊና ተዋነይ የተነሱበትም ዘመን ብዙ ርቀት ስላለው ይህ ታሪክ በቅኔ ሊቃውን ዘንድ በጭራሽ አይታመንበትም። ተዋነይ ወይም ደቀ እስጢፋ ወደ ጽር ሂዶ አልተማረም። ከኢትዮጵያ ውጭም የኢትዮጵያውያን የቅኔ አይነት የለም ከተባለና ይህ ትረካ ተቀባይነት የሌለው ከሆነ ዮሐንስ ገብላዊ የቅኔን ድርሰት ከምን አምጥቶ ደረሰው ቢባል በመጀመሪያው ቀን በዕለተ እሁድ ቅዱሳን መላእክት በተፈጠሩ ጊዜ መኑ ፈጠረን ማየቴ መጻእነ ማለት ማን ፈጠረን ከወዴትስ መጣን በማለት ጠይቀዋል። በዚህን ጊዜ መኑ ማየቴ በማለት ንዑስ አገባብ ፈጠረን መጻእነ በማለት እርባታ እንደተገኘ በቅኔ ሊቃውንት ይታመናል። ከዚህም ጋር በተያያዘ መልኩ ነቢያት በየጊዜው ከጻፏቸው መጽሐፍት አግኝቶ አገባቡን አብይ አገባብ፣ ንዑስ አገባብ፣ ደቂቅ አገባብ በማለት መድቦታል። እርባታውንም ከሀ እስከ ፈ ድረስ ያለው ግስ ሁሉ በሁለት ባህርያት፣ በሶስት ጠባይአት፣ በአራት ጸዋትው፣ በስምንት አርዕስት፣ በ22 ሰራዊት እንዲረባ እንዲገሰስ አድርጎ ወስኖታል። የቅኔንም መንገድ ማለት የሰምና የወርቅን፣ የአንጻርን፣ የዝምድን፣ የፍላጻን፣ የህብርን፣ የሰረዝን፣ የሌላውንም ቅኔ ሙያ ሁሉ ከቅዱሳት መጽሐፍት ከብሉያትና ከአዲሳት አግኝቶ እንደተናገረው የቅኔ ሊቃውንት ያስረዳሉ።